Bambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ የፌዴራሉ ጠቅላይ ፍርድ ቤት የቀድሞ አንድነት አመራር አባል አቶ ሀብታሙ አያሌው ወደ ውጭ ሀገር ሄዶ እንዲታከም ተጨማሪ የሐኪሞች ቦርድ ማረጋገጫ እንዲያቀርብ ጠይቋል። ከአዲስ አበባ ዘገባ አለን።
የኢትዮጵያ የሕዝብ ተወካዮች ምክር ቤት የ2009 ዓ.ም የፌዴራል መንግስትን በጀት አጽድቋል። 274 ቢሊዮን ብር ነው የተመደበው።
እንደምታውቀው በጀታችን በሁለት የተከፈለ ነው፣ የካፒታልና የመደበኛ። እያደገ የመጣው ደስ የሚያሰኘው የበጀቱ አወቃቀር ለካፒታል እየተመደበ የሄደው በጀት እየጨመረ ነው የመጣው።
ዶክተር ደምስ ጫን ያለው የግል የምጣኔ ሀብት አማካሪ ናቸው ትንተናውን የሚሰጡን። ሁሉንም ከዝግጅቶቻችን ታገኙታላችሁ።
በሌሎች ዘገባዎቻችን ደግሞ በዋሽንግተን ዲሲ ባለፈው ሳምንት ወይዘሪት ኢትዮጵያ በዩናይትድ ስቴትስ ተብላ የተሰየመችውን ወጣት ሄለን ኬነርድ በጋቢና አሳፍረናል።
I was adopted into a big family, 6 Ethiopians and 7
በወቅቱ ለዛ ከተማ ከኛ በስተቀር ኢትዮጵያዊ አልነበረም። በዚያ ላይ ቤተሰቦቻችን ቤት ውስጥ ባሉ 7 ልጆቻቸው ላይ 6 ልጆች በማደጉ ስላመጡ እንደ እብድ ይቆጠሩ ነበር።
ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አድማጮች እንደምናመሻችሁ። አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የፌዴራል ጠቅላይ ፍርድ ቤት በአቶ ሀብታሙ አያሌው ጉዳይ ተጨማሪ የሐኪም ማረጋገጫ እንዲያቀርብ ታዘዘ። የፌዴራሉ ጠቅላይ ፍርድ ቤት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌው ወደ ውጭ አገር ሄዶ እንዲታከም ተጨማሪ የሐኪሞች ቦርድ ማረጋገጫ እንዲያቀርብ ተጠይቋል። የቀድሞ የአንድነት ዲሞክራሲ ፓርቲ የነበረው አቶ ሀብታሙ አያሌው ለሕክምና ወደ ውጭ አገር ያቀርባል ተብሎ የተጠየቀው አቤቱታ በተጨማሪ የቦርድ ማረጋገጫውንም ተጠይቋል። የአቶ ሀብታሙ ቤተሰቦች ይህን ማረጋገጫ ወረቀት ለማግኘት ጥረት እያካሄዱ መሆኑን ለአሜሪካ ድምጽ ገልጸዋል። የተባበሩት መንግስታት ድርጅት የላይቤሪያ ተልዕኮ በሁከት ስትታመስ በነበረችው በምዕራብ አፍሪካዊቷ ሀገር ሰላም እንዲሰፍን በማድረግ ረገድ ጥሩ ስራ አከናውነዋል። አሁን ግን በሀገሪቱ የራሱን ጸጥታ ጉዳይ መረከብ ይኖርበታል ሲሉ የተልዕኮ ምክትል ተጠሪ አሳሰቡ። እንደ አውሮፓውያን አቆጣጠር በ2003 ዓ.ም የመንግስታቱ ድርጅት የጸጥታ ምክር ቤት ውሳኔ የተመሰረተው የላይቤሪያው ተልዕኮ ሲቪሎችን ከጥቃት እንዲጠብቅና እንዲረዳ የሀገሪቱንም መንግስት የብሔራዊ ጸጥታ ለውጥ እርምጃዎችን አዘጋጅቶ ተግባራዊ እንዲያደርግ የመርዳት ኃላፊነትን ሰጥቶታል። የአፍሪካ ህብረት አባል ሀገሮች የመሪዎች ጉባኤ በመጪው እሁድ ሩዋንዳ ዋና ከተማ ኪጋሊ ውስጥ ይከፈታል። የጉባኤው አብይ አጀንዳም ለህብረቱ ኮሚሽን ቀዳይ ሊቀመንበር መምረጥ ይሆናል። ላለፉት 4 ዓመታት በህብረቱ ኮሚሽን ሊቀመንበርነት የቆዩት ደቡብ አፍሪካዊቱ ኒኮሳዛን ድላሊማ ዙማ ይሰናበታሉ። ሊቀመንበርነቱን ለመያዝ እስካሁን 3 እጩዎች ቀርበዋል። 2ቱ የቦትስዋናና የኢኳቶሪያል ጊኒ የውጭ ጉዳይ ሚኒስቴሮች ሲሆኑ 3ኛው የዩጋንዳ የቀድሞ ፕሬዚዳንት ናቸው። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የፌዴራሉ ጠቅላይ ፍርድ ቤት የቀድሞ የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ወደ ውጭ ሀገር ሄዶ እንዲታከም ተጨማሪ የሐኪሞች ቦርድ ማረጋገጫ እንዲያቀርብ ጠየቀ። መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል።
የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ የነበረው አቶ ሀብታሙ አያሌው ለሕክምና ወደ ውጭ ሀገር ለመሄድ ያቀረበው አቤቱታ ቀደም ሲል ካቀረበው የሐኪም ማረጋገጫ በተጨማሪ የሐኪሞች ቦርድ ደብዳቤ እንዲያቀርብ ታዘዘ። ይኸው ፍርድ ቤት ሰኔ 28 ቀን 2008 ዓ.ም ከሰጠው ቀጠሮ በፊት አቶ አብታሙ አሁን ያጋጠመው የጤና ችግር በሀገር ውስጥ በሚሰጥ ሕክምና መፍትሄ ሊያገኝ እንደማይችልና ሕክምናውን ለማግኘት በግድ ወደ ውጭ ሀገር መሄድ እንዳለበት የሚያረጋግጥ የሐኪም ማስረጃ እንዲያቀርብ ታዞ ይህንን ማስረጃ ከቀጠሮ አስቀድሞ አስገብቶ ነበረ። ይሁንና በዚህ ቀጠሮ ቀኑ ጉዳዩ ሳይታይ እንደታለፈ አይዘነጋም። ዛሬ ፍርድ ቤቱ በጽፈት ቤት ለታማሚው ቤተሰብ በሰጠው ትዕዛዝ የቀረበው የሐኪም ማስረጃ እንዳለ ሆኖ በተጨማሪ ሶስት ሐኪሞች ወይንም የሐኪሞች ቦርድ የፈረሙበት ማስረጃ እንዲያመጡ ተነግሯቸዋል። ምሽት ላይ ከአንድ የቤተሰቡ የቅርብ ምንጭ እንዳረጋገጥኩት ከሆነ ይህንኑ ማስረጃ በእጃቸው ለማስገባት ጥረት እያደረጉ ይገኛሉ። የሕክምና ቦርድ የሚባለው አካል በየትኛውም እውቅና ያለው የሕክምና ተቋም የሚቋቋም የሶስት ሐኪሞች ስብስብ ነው። ይህ ስብስብ አስፈላጊ በሆነ ጊዜ ሁሉ ተሰብስቦ አንድ ታማሚ ወደ ውጭ ሀገር ሄዶ መታከም እንዳለበት የሚያረጋግጥ ማስረጃ ይሰጣል። አቶ ሀብታሙ አያሌው አቃቤ ሕግ የይግባኝ አቤቱታ ለጠቅላይ ፍርድ ቤቱ ካቀረበ በኋላ ከሀገር የመውጣት እቀባ እንድትጣለበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በዚህ ሳምንት በኢትዮጵያ ምጣኔ ሀብት እድገት ትንበያ ዙሪያ የባለሙያ ትንተና አሰምተናል። በዚህ ሳምንት የኢትዮጵያ የሕዝብ ተወካዮች ምክር ቤት የፌዴራል መንግስቱን የቀጣዩ ዓመት በጀትን አጽድቋል። 274 ቢሊዮን ብር ሲሆን ካለፈው ዓመት ደግሞ የ13 ከመቶ ጭማሪ እየታየበት ነው። ሄኖክ ሰማዝጌር በስልክ ከአዲስ አበባ የምጣኔ ሀብት ባለሙያ ዶክተር ደምስ ጫን ያለውን አነጋግሯል። እናድምጠው።
እንደምታውቀው በጀታችን በሁለት የተከፈለ ነው፣ የካፒታልና የመደበኛ። እያደገ የመጣው ደስ የሚያሰኘው የበጀቱ አወቃቀር ለካፒታል እየተመደበ የሄደው በጀት እየጨመረ ነው የመጣው።
አሁን ወደ 105 ቢሊየን ነው ለካፒታል በጀት፣ ለመደበኛ ደግሞ ወደ 68 ወደ 69 ቢሊየን የሚጠጋ ነው።
ኮሬክት። ፕሮፖርሽናል ስታየው 60 ምናምኑ ወደ ካፒታል በጀት እየሄደ ነው።
ምንድን ነው ይሄ ለምጣኔ ሀብት ፋይዳው? በሰዎች ህይወትስ ምን ለውጥ ያመጣል? ይሄ መሆኑ ለምንድን ነው የሚጠቅመው?
ኦኬ፣ አሁን እነዚህ መሆናቸው የሚጠቅመው እንደምታውቀው ድህነትን ሁል ጊዜ በምታመርተውና በሚገኝ እርዳታ ህዝብን እየመገብክ ሳይሆን ዘላቂ የሆነ ልማት በማምጣት ኢን ዘ ሎንግ ረን እየቀረፍከው ነው የምትሄደው። እድገታችን ትሬንዱም የሀገሪቷን ትሬንድ በምታይበት ጊዜ አብሶሉት ነምበሩ እንኳን ስቲል ብዙ የተራቡ እንዳለ ቢያሳይም ኢን ፐርሰንት ከቶታል ፖፑሌሽኑ በድህነት መስመር ስር የወደቀው እየቀነሰ ነው የመጣው። ይሄ ልታደርግ የምትችለው መሰረታዊ የሆኑ ስራዎችን፣ መሰረታዊ የሆኑ ግንባታዎችን አሁን ለምሳሌ እንበል መስኖ እንበል የመስኖ ልማትን ማስፋፋት ኢንቨስትመንት ነው። እነዚህን የምታስፋፋባቸው ስራዎች በካፒታል በጀት ውስጥ ነው የምትይዛቸው። እነዚህ በፌዴራሉ በትላልቅ ግድቦች ላይ የተመሰረቱ የመስኖ ስራዎችን፣ በክልሎች ደግሞ በአነስተኛ ከውሃ ማቆር ደግሞ የሚሰሩ ስራዎችን አካቶ ይሄዳል ማለት ነው። ስለዚህ በአጭር ጊዜና በረዥም ጊዜ ለውጦች ለማምጣት የሚያስችልን ስራ ከመስራት አንጻር ነው።
ከዚህ ጋር እንግዲህ አዲስ የተመለከት ነው በእጅጉ የጨመረው የመንግስትን እዳ ለመክፈል የተበጀተው በጀት ነው። ወደ 8% የሚሆነውን የበጀቱን ድርሻ የሚይዝ ይሆናል። ይህንስ እንዴት ያዩታል?
ይሄ እኮ አንደኛ እስከ ተበደርክ ድረስ መክፈል ግድ ነው። አበዳሪዎቻችንም ሊበደሩ ሊመልሱ ይችላሉ የሚል ደረጃ እንደሰጡ ነው እናውቀዋለን። በቅርብ ጊዜ እየተደረጉ በትላልቅ ካምፓኒዎች ባሉ። ስለዚህ ዴፊኒትሊ መከፈል አለ። ምክንያቱም እየተበደን የምንሰራቸው ትላልቅ ፕሮጀክቶች አሉ በኢትዮጵያ ውስጥ። እኔ ይሄ ሄልዚ ነው ይመስለኝ። ምንድን ነው ኢኮኖሚው? ህይወት ያለው ኢኮኖሚ ነው። ከግል ጀምረ እስከ ቤተሰብ፣ ከቤተሰብ ጀምረ እስከ አካባቢና እስከ አገር ድረስ ሁሉንም ነገር ከራሴ ጀነሬት በማደርገው እሰራለሁ ብለን ካሰብን የትም ሊደረስ አይቻልም። እርግጥ አምቢሽስ የሆኑ ስራዎች ተጀምረው እሱም ሁላችንንም ሰርፕራይዝ በሚያደርግ መንገድ እየተካሄደ ነው ከህዳሴው ግድብ ጀምሮ። ግን ብዙ ጊዜ እንደዚህ አይነት ስራዎች በብድር ላይ ተመስርተው የሚሰሩ ናቸው። ግን ተበድረ መክፈል ከቻለ እና የተሰጉድ ህዝብ ኮንትሪቢሽን ነው የምለው።
በስተ መጨረሻ እንግዲህ ጠቅላይ ሚኒስትሩ በንግግራቸው የገለጹት አለ የብሔራዊ እቅድ ኮሚሽን ባለፈው አመት መንግስት አቋቁሟል። ይሄም የመንግስትን በጀት በአግባቡ እንዴት ስራ ላይ በተለይ ፌደራል መንግስቱን በጀትም ሆነ የክልል በጀቶች እንዴት ስራ ላይ ይውላሉ የሚለውን የሚገመግም ነው ብለዋል። ሲከሳቸው እንስማና የተጠያቂነቱን ሁኔታ ከርሶ ጋር እናጋራለሁ።
መንግስት የብሔራዊ የፕላን ኮሚሽን አቋቁሟል። መንግስት ይሄንን አደረጃጀት እና አቅም ያቋቋመበት ዋናው ምክንያት የመንግስት አፈጻጸም ክትትልና ግምገማ ጠንካራ መሆን የሚገባው በመሆኑ የዚህ ኮሚሽን አንዱና ትልቁ ተግባር ባለፈው አመት ራሱን ሲያዘጋጅና አቅም ሲገነባ ቆይቷል። በዘንድሮ አመት በሙሉ አቅሙ ወደ ስራ የሚገባበት ዋናው ጉዳይ የመንግስትን አፈጻጸም ግምገማ እና ክትትል የማድረግና በዚህ መሰረት እርምጃዎች እንዲወሰዱ፣ ማሻሻያዎች እንዲደረጉ፣ ማስተካከያዎች እንዲደረጉ የሚያስደርግ ትልቅ ተቋም ነው። ይሄ ተቋማዊ አቅም በዘንድሮ አመት ወደ ሙሉ ተግባራና ስራ ይገባል የሚል እምነት አለ።
እንግዲህ ጠቅላይ ሚኒስትሩ ያነሱት ሁኔታዎችን የመገምገም ስልጣን የተሰጠው የብሔራዊ እቅድ ኮሚሽን ምን ያህል እሳቸው እንዳሉት ስራውን ለመተግበር ብቃት አለው?
ጥሩ ነጥብ ማነሳው። እኔም ያለኝ ሪዘርቬሽንና ኮንሰርን አሁንም ድረስ የሚያው ምንድን ነው፣ በጀት መበጀቱና መመደቡ ሳይሆን ያንን በጀት በትክክልና በአግባቡ ተጠቅሞ በዛ አመት ውስጥ ውጤት ማስገኘት የሚለው ሁልጊዜ በታይት ያለበት ነው። ከትናንት ጀምሮ ስከታተል፣ በተለይ ትናንትና ምናልባት ቃል ተከታትላችሁ ሆነ ብዙ ጥያቄዎች ይነሱ የነበረው አሁን ትላልቅ በጀት ለመንገድ ለመስኖ እየዋለ ግን ኢፌክቲቭሊ አንድ ኢፊሸንትሊ አልተጠቀሙበት። ይሄ እንደውም በትላልቆቹ ቦታዎች ብቻ ሳይሆን አዲስ አበባ ውስጥ ራሱ እንኳን ስታይ በጀት ተበጅቶ አሁን ሰኔ መጨረሻ ላይ ሲሯሯጡ ታያለ ለሰራን ለማለት። እኔ ኦነስትሊ ነው የምናገር፣ ምክንያቱም ህዝብ ያያቸዋል፣ ይታያል። ስለዚህ ይሄ ሲሪየስ የሆነ ኢሹ ነው። ጠቅላይ ሚኒስትሩ ያነሱት ፐርሃፕስ ይመስለኛል ትናንትም የተነሳው ይሄ ከመንግስት በኩል ያለው የብሔራዊ ፕላን ኮሚሽን በአዲስ የተደራጀ ነው። አብረን ማንሳት ያለብን ግን በቅርቡ ኢትዮጵያ ውስጥ ጥሩ እየሄደ ያለ እና ለህዝብም ጥሩ መረጃ እየሰጠ ያለው የጠቅላይ ኦዲተር ጽፈት ቤት ሪፖርትና ክርክሩን ተከታተሉት ከሆነ ይሄ ነገር ጠበቅ አድርጎ መንግስት መያዝ አለበት። የበጀት ብክነቶች ብቃትና ትኩረት ባለው ውጤታማ በሆነ መንገድ አለመሄድ እየጎዳን ነው ነው። እንደምታይ ብሔራዊ ፕላን ኮሚሽን ለመንግስት ነው፣ የጠቅላይ ኦዲተር ጽፈት ቤት ተጠሪነቱ ለፓርላማው ነው፣ እያቀረበ ነው። ግን የሚያቀርበውን ውጤት ተከታትሎ መስመር ማስያዝ ግድ ይለዋል መንግስት። በዚህ በኩል ደፍነትሊ ትልቅ ክፍተት አለ ማለት እችላለሁ፣ የራሴ ኦብዘርቬሽን።
በጣም ነው የማመሰግነው ዶክተር ደምስ ጫን ያለው የግል የምጣኔ ሀብት አማካሪ ለሰጡን ማብራሪያ አመሰግናለሁ።
ታንኪዩ ነው።
አሁን ሙዚቃ እንጋብዛችሁ። የጋቢና ዲጄ ዲጄ ፋትሱ እዚህ ይገኛል። አፍሪካስ ላይቭስ ዲጄ ነው
ያለ ሰር ተዘጋጅቷል።
ነፍስ የዘራበት እሺ።
የዛሬው ሙዚቃ እንግዲህ ወደ ጃኖ ይወስደናል። ጃኖ በቅርቡ ካወጡት ዲቪዲ መካከል ዳሪኝ የተሰኘው ሙዚቃ እንጋብዛችኋለን። የጋቢና አድማጮች ዘና ፈታ በሉበት።
እናመሰግናለን ዲጄ
ጃኖ ባንድ ዳሪኝ ሸንኮሬ ደስ ይል ነበር ሄኖክ
በጣም
እንግዲህ ወደሚቀጥለው ፕሮግራማችን እንለፍ። የዘንድሮዋ ወይዘሪት ኢትዮጵያ በዩናይትድ ስቴትስ በጋቢና ተሳፍራለች። ሄለን ወርቁ በትውልድ ስሟ፣ አሁን ደግሞ ሄለን ኬነርድ የ29 ዓመት ወጣት ስትሆን የተወለደችው ሆለታ ከተማ ነበር። 7 ዓመት ሲሞላት ብቻዋን ልጆች ማሳደግ የከበዳት እናቷ እሷንና 2 እህቶቿን በማደጎ ለአሜሪካውያን አሳዳጊዎች ሰጠቻቸው። እሷና ታላቅ እህቷን አንድ ቤተሰብ ሲወስዳቸው አንድ እህቷን ደግሞ ሌላ ቤተሰብ ወሰዳት። ሄለን ከቆይታ በኋላ የማንነት ጥያቄ ክፍተት ሲፈጠርባት ወላጆቿን ፍለጋ ተመልሳለች። ወላጆቻቸውን ያጡና በድህነት ምክንያት መማር ያልቻሉ 25 ተማሪዎችን ከቤተሰቦቿ ጋር ሆና ትረዳለች። ሙሉ ታሪኳ ለባልደረባችን ጽዮን ግርማ አጫውታታለች።
ሰላም ናችሁ? እንዴት ናችሁ? ሳያኩም ጋለቶማ እኔ ሄለን እና መጀመሪያ I was born in Ethiopia in Holata እና በሰባት ዓመት ወደ አሜሪካ ሄዳ My first name was Helen Worku and then I was adopted so it's Helen Kennard now.
ሄለን ካነርድ በማደጎ ከተሰጠች በኋላ የምትጠራበት ስሟ ነው። ሄለን ወርቁ ደግሞ የተወለደችበት። ሄለን ሆለታ በሚገኘው መኖሪያ ቤታቸው የነበራት የልጅነት ትዝታ በትንሹ በብዥታ መልክ ታስታውሰዋለች። የሰባት ዓመት ልጅ ነበረች። በወቅቱ ከሶስት ዓመት ታላቋና ከታናሽ እህቷ ጋር በአማርኛና በኦሮምኛ ቋንቋ ትግባባ እንደነበር ትዝ ይላታል። እናታቸው እነርሱን ለማሳደግ አድካሚ ስራ ስትሰራ እንደነበርም ታስታውሳለች። አንድ ቀን የልጆች ማሳደጊያ ውስጥ የምትሰራ የእናቷ እህት እናቷን መከረቻት። ልጆቿን በማደጎ ለአሜሪካውያን ቤተሰብ ብትሰጣቸው እርሷም ኑሮ እንደሚቀላት፣ ልጆቹም የተሻለ ህይወት እንደሚኖሩ አሳመነቻት። እናቷ በወቅቱ ወጣት ስለነበረች በሀሳቡ ተስማማች። በ1987 ዓ.ም ሁለቱን ልጆች ለአንድ ቤተሰብ፣ አንዷን ደግሞ ለሌላ ቤተሰብ በማደጎ ሰጠቻቸው።
Adopted into a big family, 6 Ethiopians and 7 white Americans. Grew up in a big family. We're the only Ethiopians in the small city.
በማደጎ መጥቼ ተቀላቀልኩት በጣም ሰፊ ቤተሰብ ውስጥ ነው። ቤተሰቦቼ በወቅቱ በማደጎ ያመጡት እኔን ጨምሮ 6 ልጆች ነው። አንዷ ከኔ ጋር በእናትም በአባትም የምትገናኝ እህቴ ናት። 4 ከሻሸመኔ አካባቢ ነው የመጡት። እንዲሁም 7 የራሳቸው ነጭ አሜሪካውያን ልጆች አሏቸው። የምንኖረው ዩታ ነበር። በወቅቱ ለዛ ከተማ ከኛ በስተቀር ኢትዮጵያዊ አልነበረም። በዚያ ላይ ቤተሰቦቻችን ቤት ውስጥ ባሉ 7 ልጆቻቸው ላይ 6 ልጆች በማደጉ ስላመጡ እንደ እብድ ቆጠሩ ነበር። በዚህ ምክንያት በጣም የሰዎች ቀልብ እንስብ ነበር። በየአመቱም ዜና ሆነን እንቀርብ ነበር። አዲሱን ቤተሰብ ከተቀላቀሉ በኋላ መጀመሪያ የተጋፈጡት ችግር ቋንቋ እንደሆነ ትናገራለች። እነርሱ ከአማርኛና ከኦሮምኛ በስተቀር እንግሊዘኛ ምንም አይችሉም። ነገር ግን ቤተሰቦቻቸው መልካም ሰዎች ስለነበሩ አስተርጓሚ ሳይቀር ቀጥረው ይረዷቸው ጀመር። የቤተሰብ ናፍቆት ግን በተለይ ሄለን ልትቋቋመው ያልቻለችው ፈተና እንደነበር ትገልጻለች።
After I was adopted when I was 12, I was able to go back to Ethiopia and see her. I saw her and then I have pictures with her.
12 ዓመት ሲሞላኝ ኢትዮጵያ ሄጄ እናቴን ማየት ቻልኩ። አገኘኋት፣ ፎቶ ተነሳን። የዛን ጊዜ አማርኛ የጠፍቶብኝ ስለነበር በቋንቋ እንደ ልብ መግባባት አልቻልንም። የተረዳሁት ነገር እኛን ከሰጠችን በኋላ ጸጸት ውስጥ መውደቋን ነው። ግን ጥሩ ጊዜ ነበረን። እንጫወት፣ እንስቅ ነበር። አቅፋት ነበር፣ ታቅፈኝ ነበር፣ ስማት ነበር፣ ትስመኝ ነበር። የእናትና ልጅ ፍቅር ተገላልጠን ነበር። ግን መታመሟን አላወቅኩም ነበር። አሜሪካ መታ እንደምትጎበኘን አውርተን ነበር። እንዳለመታደል ሆኖ እናቴን ካየኋት ከሁለት ወር በኋላ ህይወቷ አለፈ። ይህ ለሁላችንም አሳዛኝ መርዶ ነበር። እኔ በጣም ስሜታዊና አልቃሻ ነኝ። አሁን ኢትዮጵያ ስሄድ ሁሉም ነገር ስሜታዊ ያደርገኛል። ሰፈሩ፣ ጨዋታው፣ ሁሉም ነገር። ሄለን አንድ የኢትዮጵያ ናይታ ከመጣች በኋላ መረጋጋት አቃታት። በተለይ በችግር የተጠበሱት አያቷን በምታስታውስበት ጊዜ ተመልሳ መሄድ እንዳለባት ታስብ ጀመር። በ2004 ዓ.ም ከማደጎ አሳዳጊናቷ ጋር ሆና ተመልሳ ሄደችና ህጻናት ሊረዱ የሚችሉበትን ድርጅት አቋቋሙ። ከጨረሱ በኋላ ግን እሷ እዛ ቀረች።
So when I went back in 2012 and I didn't know anybody, minimum so. So I went to Ethiopia, I got a one-way ticket. And I said I wanted to, you know, have a relationship with my grandma and my family. I want to learn the language, all of that stuff.
በተመለስኩበት ጊዜ ምንም ሰው አላውቅም ነበር። የሄድኩትም የመሄጃ ብቻ ትኬት ቆርጬ ነበር። ከአያቴና ከእናቴ ዘመዶች ጋር እንዴት ግንኙነት እንደምፈጥር ነበር የማስበው። ቋንቋውን፣ ባህሉን፣ ታሪኩን ማወቅ ፈለግኩ። እኔ የማውቀው ኢትዮጵያዊ መሆኔን ብቻ ነበር። ከዛ ውጪ ምንም ባለማወቄ ባዶነት ይሰማኝ ነበር። እናም ሆለታ አያቴ ጋር ሄድኩ። አያቴ ክፍተቴ ሞላችልኝ ህይወትም ሰጠችኝ። አያቷን አግኝታ ከተመለሰች በኋላ የአያቷ መኖሪያ የረባ ለመሆንና መጸዳጃ ቤት እንኳን የሌለው መሆኑ ይረብሻት ነበር። የቀረጸችውን ቪዲዮና ያነሳችውን ፎቶ እህቷን ጨምሮ ለጓደኞቿ በማሳየት የገንዘብ ማሰባሰቢያ ዝግጅት አድርጋ ባገኘችው ገንዘብ ለአያቷ ቤታቸውን አድሳ መጸዳጃ ቤት አሰራችላቸው። ያ ትልቅ ረፍት እንደሰጣት ትናገራለች። ከዚህ በተጨማሪም ከሻሸመኔ በማደጉ የመጡት አራት የአክስቷ ልጆች በደንብ አይገናኙም፣ የአክስቴ ልጆች ትላቸዋለች። የእነርሱን ቤተሰብ ለመጎብኘት በሄዱ ጊዜ በጣም የተጎዱና በድህነት ውስጥ የነበሩ በመሆናቸው እነርሱን ለመርዳትም ድርጅት አቋቁሞ ይንቀሳቀሳሉ። በዚህ ድርጅት ስርም መማር ላልቻሉ 25 ህጻናት ለትምህርት የሚያስፈልጋቸውን መሰረታዊ ነገር በማሟላት ድጋፍ ይሰጣሉ። ለሄለን አሁን ነገሮች ተቀይረዋል። በየጊዜው ኢትዮጵያ ትመላለሳለች። በሞዴሊንግና በውበት ሙያ ትምህርቷን በመጨረሷም በሱ ላይ ተሳትፎ ታደርጋለች። በኢትዮጵያ ቆይታዋም የተለያዩ ነገሮች ላይ ትሳተፋለች። የኢቢኤስ ቴሌቪዥን ጣቢያ ማስታወቂያ ላይ ከአንድ የካርቱን ምስል ጋር ማስታወቂያ መስራቷንም ነግራኛለች። በቅርቡ ደግሞ እጅግ ደስ ያሰኛት ነገር ተከስቷል። ከ22 ዓመት በኋላ ለመጀመሪያ ጊዜ ሶስቱ እህትማማች አዲስ አበባ ላይ ተገናኝተው አያታቸው ቤት ሄደው አለማቸውን ቀጭተዋል። ባለፈው እሁድ ደግሞ እዚህ ዩናይትድ ስቴትስ በደብል ትሪ ሂልተን ሆቴል በተዘጋጀው ወይዘሪት ኢትዮጵያ ዩናይትድ ስቴትስ የቁንጅና ውድድር ላይ ተሳታፊ ነበረች። የማደጎ ቤተሰቦቿ ወደዚህ ውድድር እንድትገባ መገፋፋታቸውን ነግራኛለች። እሷም ከኢትዮጵያ ጋር ያላትን ትስስር የበለጠ የሚያጠብቅላት ስለነበር በደስታ ነበር የተሳተፈችው። በመጨረሻም አሸነፈች።
Ladies and gentlemen, our numerous sponsors of Miss Ethiopia USA 2016, the first runner-up in this great event tonight is contestant number 8.
One of the reasons I wanted to do it is because I already have my organization, so I know that it would be a great way to help the kids that I want to help. But yeah, overall the organization.
ይህን ውድድር መካፈል ከፈለግኩበት አንደኛው ምክንያት በማገኘው ስም ተጠቅሜ እርዳታ ማሰባሰብ እና ድርጅቱን ማጠናከር ከዛም በርካታ ህጻናትን ለመርዳት ነው። እኛም ለወይዘሪት ሄለን መልካሙን እየተመኘን ያሰብሽውን ያሳካልሽ ብለናታል።
እንደርቆ የነጡት ግጥም ያሉት ጥርስሽ ከሩቂስ ባሉ ኮብላላ አይኖችሽ እረዳሌ ባትሽ ሳንቃ ነው ደረትሽ መልክሽ ጸገነት ሰው በቁም ገዳይነሽ መልክሽ ጸገነት ሰው በቁም ገዳይነሽ ወርቅ እንቁ አልማዝ ነሽ ኢትዮጵያዊት ሎጋ ሁሉ ያደነቀሽ ከቆላ እስከ ደጋ ይሄው የድልሽን እንጂ።
ታዲያ ውበት የተፈጥሮ ሲሆን ከቆላ እስከ ደጋ አድናቆት ያመጣል። አንዳንዴ ግን ሊያጌጡ ሲሉ ይመላለጡ ይባል የለም። በናይጄሪያ የለውጥ ሰዎች እና ስራ ፈጣሪዎች ለአፍሪካውያን ሴቶች በተፈጥሮ መንገድ ውበታቸውን እንዴት መጠበቅ እንደሚችሉ በማስተማር እንቅስቃሴ ላይ ይገኛሉ። በተለይም አፍሪካውያን ሴቶች በስፋት የሚጠቀሙባቸው በኬሚካል የተሞሉ የጸጉር ማለስለሻና ማፍታቻዎች ለጤና ከፍተኛ ጉዳት እንደሚያስከትሉ አትኩሮት ሰጥተው በማስተማር ላይ ናቸው። ቺካ ኦዱዋ ከአቡጃ ያጠናቀረችውን መስታወት አረጋው ታቀርበዋለች።
አቡጃ እንደሚገኙት እንደ ማንኛውም አይነት የውበት ሳሎኖች አገልግሎታቸውም ተመሳሳይ ይመስላል፣ ግን በፍጹም የተለዩ ናቸው።
Specialize in maintaining and taking care of the natural hair, what the everyday people call the virgin hair.
የተፈጥሮ ጸጉርን በሚገባ እንንከባከባለን፣ ድንግል ጸጉር ብለው ይጠሩታል።
ምንም አይነት የማለስለሻ ኬሚካል ያልነካው ከውልደት ጀምሮ ያለ የተፈጥሮ ጸጉር ነው እንዲህ ብለው የሚጠሩት።
በሉሞ የጸጉር ሳሎን ውስጥ የጸጉር ቤት ባለሙያዎቹ በተፈጥሮ የተቀመሙ የጸጉር መንከባከቢያዎችን ይጠቀማሉ። ጸጉር እንዳይጎዳ በጋለ ነገር ማለስለስንም አያበረታቱም።
One reason why this salon came up was people had a lot of issues taking care of their natural hair.
አንዱና ዋንኛው የጸጉር ቤት አላማ የተፈጥሮ ጸጉር ደህንነትን በሚገባ መንከባከብ ነው።
በናይጄሪያ ጸጉር ከፍተኛ ገቢ የሚያስገኝ ትልቅ ንግድ ነው። የጸጉር መንከባከቢያ ቅባቶችም ሆነ ሌሎች ለጸጉር ግልጋሎት የሚውሉ ቅባቶች ከአሜሪካ ወደ ናይጄሪያ በብዛት ይገባሉ። በእነዚህ የውበት መጠበቂያ ቅባቶች ውስጥ የሚገኙ አንዳንድ ንጥረ ነገሮች በርካታ ጥያቄዎች እየተነሱባቸው ነው። መገኛው በዩናይትድ ስቴትስ ሎስ አንጀለስ የሆነው የጥቁር ሴቶች ጤንነት ላይ የሚሰራው ብላክ ውመንስ ዌልነስ የተሰኘው የግብረሰናይ ድርጅት ባደረገ የሴቶች ጤና ምርምርና ጥናት ላይ ለጸጉር ማስዋቢያ ከሚቀመሙት ንጥረ ነገሮች ውስጥ ለሴቶችና ለአዳጊ ሴቶች ለማህፀን ጤና አስኪ የሆኑ ንጥረ ነገሮች እንደሚገኙበት ዘግቧል። እነዚህ ንጥረ ነገሮች የጸጉር ማፍታቻ ወይም ሪላክሰር፣ የጸጉር ሳሙና ወይም ሻምፖና የጸጉር ቀለሞች ለጤና ከፍተኛ ጉዳት ያላቸው አንዳንድ ንጥረ ነገሮች ተገኝተውባቸዋል ይላል ጥናቱ። የዓለም አቀፉ የጤና ድርጅት WHO በተደጋጋሚ ከነኚህ ንጥረ ነገር የተሰሩ የጸጉር መዋቢያዎችን መጠቀም ለካንሰር ሊዳርግ እንደሚችል በጥናቱ ማስቀምጧል። የአሜሪካው የካንሰር አሶሲዬሽን ደግሞ ለተጠቀሱት የካንሰር አይነቶች እንደሚዳርግ የተረጋገጠ በቂ ጥናታዊ መረጃ የለም በማለት የተሻለ ጥናት ሊደረግ እንደሚገባ አስረግጦ ተናግሯል። እንደ አውሮፓውያን አቆጣጠር በ2011 የአሜሪካ የጤና ድርጅት ለጸጉር ማለስለሻነት የሚቀመሙ እነዚህ ቅባቶች ሰዎች ለጤና የሚያሰጋ ፎርማልዲሃይድ በተባለው መርዝ የተሞሉ እንደሆኑ ተጠቅሷል። ዶክተር ኦክሊሚ ኦሶንዶሩ በጥቁር ሴቶች የጸጉር መዋቢያዎች ላይ ለረጅም ጊዜ ጥናትን አካሂደዋል። በተለይም የናይጄሪያ ሴቶች የሚዋቡበት አርቲፊሻል ጸጉር ከጊዜ ብዛት ለጸጉር መነቃቀልና መመለጥ እንደሚዳርግ ደርሰውበታል። ዶክተር ኦክሊሚ እንዳሉት ጥቁር ሴቶች ለችግሩ በዋናነት ይጋለጣሉ። ምክንያቱም የጸጉር ማለስለሻ ንጥረ ነገሮችን የሚጠቀሙት በብዛት እነሱ ስለሆኑ።
You find some harmful products in them like the phthalates and the parabens. These ones have been linked to cancer.
ለጤና ደገኛ የሆኑት እንደ ታለት እና ፓርቤን ያሉ ንጥረ ነገሮች ለጡት ካንሰር የሚያጋልጡ ናቸው።
በተፈጥሮ ጸጉር መዋብን ለማበረታታት በመንቀሳቀስ ላይ የሚገኙት እነኚህ ለውጥ ፈላጊዎች አላማቸውን ለመጀመሪያ ጊዜ የገለጹት ባቢጃን ከተማ ነው።
ከውበትና ከፋሽን በፊት ጤና ይቀድማል።
በሀገር ውስጥ የሚመረቱ ምርቶች በአብዛኛው በተፈጥሮ ንጥረ ነገር የተሞሉ ናቸው። እንደ ሻ ኮኮናት ዘይት የመሳሰሉትን ጨምሮ ማለት ነው። የምርት ፈላጊው ወደፊት ያደገ ይመጣል የሚል ተስፋ አለን። ነገር ግን አሁንም የተፈጥሮ ቅባቶቹን ለመጠቀም ያለው የሰው ፍላጎት በጣም አነስተኛ ነው ብለዋል።
የዛሬው የጋቢና ዝግጅታችን እንግዲህ በዚሁ ተጠናቋል። አስተያየቶቻችሁን
በፌስቡክ ቪኦኤ አማሪክ፣ በትዊተር ለምሄድ ቸኩልሃል መሰለኝ፣
እንደዛ ነው።
በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
እንግዲህ ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አራጋው ነኝ። ዝግጅታችንን በቴክኒክ ያቀነባበረው
ዛሬ ደሳሌ መኮንንና እንደዚሁም ጽዮን ግርማ ናቸው። በነገራችሁ ላይ ኪት የዝግጅታችንን የሚመራው ልደቱን ያከብራል በዚህ ሳምንት፣ ሃፒ በርትዴይ ብለነዋል። የጋቢና ዲጄ ደግሞ ዲጄ ፋትሱ ነው። በጀመርነው ሙዚቃ
የሰመረ ይሁን እያል በጀመርነው ሙዚቃ እንሰናበታለን። በነገው ጉዞ እንገናኝ።
እረዳለ ባትሽ ሳንቃ ነው ደረትሽ መልክሽ ጸገነት ሰው በቁም ገዳይነሽ መልክሽ ጸገነት ሰው በቁም ገዳይነሽ ወርቅንቁ አልማዝ ነሽ ኢትዮጵያዊት ሎጋ ሁሉ ያደነቀሽ ከቆላ እስከ ደጋ ይሄው የድልሽን እንቺ መታሰቢያ ስምሽ ነው ከእንግዲህ ወይዘሪት ኢትዮጵያ ስምሽ ነው።